ፕሬዚዳንቱን ጨምሮ የተወሰኑ አመራሮችን ከኃላፊነት ዝቅ እንዲሉ መወሰናቸውን የኢዴፓ ብሔራዊ ምክር ቤት አባላት አስታውቀዋል። የፓርቲው ሊቀመንበር ስለመሆናቸው የምርጫ ቦርድ ዕውቅና እንዳላቸው የተናገሩት ዶክተር ጫኔ ከበደና ሌሎች የሥራ አስፈጻሚ ኮሚቴ አባላት በበኩላቸው በብሔራዊ ምክር ቤቱ የተካሄደ ስብሰባ ሕገ ወጥ ነው ብለዋል። የምርጫ ቦርድ ትናንት የተካሄደው ስብሰባና የአመራር ምርጫ ቃለ ጉባኤ እንደደረሰው አረጋግጧል። በአጭር ጊዜ ውስጥ ምላሽ እንደሚሰጥም አስታውቋል። የአዲስ አበባ ዘጋቢያችን እስክንድር ፍሬው ዝርዝሩን ልኮልናል።
14ኛ አቶ ጌትዬ ስርፌ፣ 15ኛ አቶ ጌትዬ አስፋው እነኛ 15 የብሔራዊ ምክር ቤት አባላት ናቸው።
በትናንትናው ዕለት የተካሄደው የኢዴፓ የብሔራዊ ምክር ቤት ስብሰባ እንደዚህ ስማቸው እየተጠራ ለመገናኛ ብዙሃን እንዲታዩ የተደረጉ አባላት የተሳተፉበት ነው። ስብሰባውን አስመልክቶ መግለጫ የሰጡት የብሔራዊ ምክር ቤት አባላት እንዳሉት ምርጫ ቦርድ ተገቢ ያልሆኑ ምክንያቶች በማቅረብ ጥቅምት 12 ለተመረጠው አዲስ አመራር ዕውቅና አልሰጠም። እናም ቦርዱ ያቀረባቸው ምክንያቶች አሳማኝ ባይሆኑም የፓርቲው ምክር ቤት በደንቡ መሰረት የተጠራ ሌላ ስብሰባ ማካሄዱን ያመለከቱት ይህንን ስብሰባ የመሩት የፓርቲው መስራችና የብሔራዊ ምክር ቤት አባል እንደዚሁም የቀድሞ ፕሬዝዳንት አቶ ልደቱ አያሌው ለጋዜጠኞች እንዳብራሩት ስብሰባው የተካሄደው የምርጫ ቦርድን ቅሬታ በበጎነት ለማስተናገድ ጭምር ነው። እርሳቸው እንዳሉት የምርጫ ቦርድ ያቀረባቸው ቅሬታዎች ሲጠቃለሉ የጥቅምቱ ምርጫ ሲካሄድ የተገኙት አባላት ቁጥር በቂ አይደለም የሚል ነው። እናም ከብሔራዊ ምክር ቤት አባላት አብዛኛዎቹ የተገኙበት ምርጫ ትናንት መካሄዱን ያስረዱት በዚህ ስብሰባ በተካሄደ የአመራር ምርጫም 14 ድምጽ ያገኙት አቶ አዳነ ታደሰ ፕሬዝዳንት፣ ተመሳሳይ ድምጽ ያገኙት ጽጌ ጥበቡ ደግሞ ምክትል ፕሬዝዳንት ሆነው መመረጣቸውን ጠቅሰዋል። የፓርቲው ፕሬዝዳንት የነበሩት ዶክተር ጫኔ ከበደ እንደዚሁም የፓርቲው የሥራ አስፈጻሚ ኮሚቴ አባል የነበሩት አቶ ዋሲሁን ተስፋዬ ደግሞ ከኃላፊነት ዝቅ ብለው እንዲሰሩ መወሰኑንም አመልክተዋል። በአጠቃላይም ስብሰባው ቦርዱ ላቀረባቸው ጥያቄዎች ምላሽ የሰጠ መሆኑን ነው አቶ ልደቱ የተናገሩት። ምርጫ ቦርዱ ግን ከአብላጫው የምክር ቤት አባላት ይልቅ ለጥቂቶች ዕውቅና እየሰጠ ነው ሲሉ ተችተዋል።
አሁን ባለንበት ችግር እንኳን ምልዓተ ጉባኤ ይዘን በህጋዊ መንገድ እየሰራን ያለ ነው እኛ ነን። ህግ ስርዓትን አክብሮ ምርጫ ቦርዱ ይህን ፓርቲ በዚህ ረገድ የውስጥ አሰራሩን ሳይቀር እየመረመረ ለመተናኮል የሚያደርገው ሙከራ ጤናማ ነው ብለን አናምንም። ኦፍኮርስ ከኛ የጎደለ ነገር እስካለ ድረስ መሟላት አለብን፣ ግዴታችን ነው። በዛም መንፈስ ነው ምርጫ ቦርድ በዚህ በኩል ያቀረብከው ትችት ወይም ቅሬታ ትክክል ነው። አንዳንዱ ግን የኛ ስህተት ነው፣ ይሄን ማድረግ ነበረብን። በዚህ ኢንቴንሽኑን እንዲረዳው እንፈልጋለን። እያቀረብን ያለነው ለዚህ ነው። ስለዚህ በእኛ እምነት ዛሬ ያካሄድ ነው ስብሰባ ምርጫ ቦርዱ ያለውን ቅሬታ እና ትችት በበቂ ሁኔታ ይመልሳል ብለን እናምናለን። መባልም ያለበት ምልዓተ ጉባኤ እስካለ ድረስ እዚህ ውስጥ ስህተትም ከሰራ ይሄ ስህተት ስለተሰራ ይሄ ታርሞ እንዲላክልን ነው መባል ያለበት እንጂ ከኛ ውጭ ለሆኑ አራት ሰዎች ዕውቅና ሰጥቶ ለዚህ ፓርቲ ዕውቅና መንሳት በየትኛውም መንገድ የሚያስገድድ መጀመሪያ እኮ እነዚህ ሰዎች ነበር መጠየቅ ያለ። ስንት ናችሁ? ቢሮ አላችሁ ወይ? ማህተሙ በእጃችሁ ነው ወይ? በአሁኑ ሰዓት የመረጣችሁ ማዕከላዊ ምክር ቤት ዕውቅና ሰጥቷቸዋል። እነዚህ ሰዎች የመረጣቸው እኛንም የመረጠ ሌሎችም ሲያስፈጣል የመረጣቸው ይሄ ምክር ቤት ነው። ከስልጣን ማውረድ የሚችለው ይሄ ምክር ቤት ነው። ደንባችን ከሌሎች ፓርቲዎች የተለየ ነው። ስራ አስፈጻሚን የሚመርጠው ፕሬዝዳንትን የሚመርጠው ምክትል ፕሬዝዳንትን የሚመርጠው በእኛ ፓርቲ አሰራር ጠቅላላ ጉባኤ አይደለም፣ ብሔራዊ ምክር ቤት ነው። እዚህ የተሰበሰበው አካል የመረጣቸው ሲፈልግ ያወርዳቸዋል። ደንባችን ግልጽ ነው። በዚህ ረገድ ይሄን ምርጫ ቦርድ እንዲያየው አድርገናል። በምን ምክንያት ነው አራት ሰዎች ከዚህ ከማጆሪቲ ኃይል በተለየ መንገድ እውቅና ተሰጥቷቸው የሚቀጥሉት? የመረጣቸውን አካል አናቅም ብለው የሚቀጥሉበት ምንም መንገድ የለም። ካስፈለገ መባል ያለበት ሂዱና የውስጥ ችግራችሁን አፍራችሁ ፍቱ። አራት ሰው ሆናችሁ እውቅና ልሰጣችሁ አልችልም። እኛም ደግሞ የምንሰራው ነገር ስህተት ካለ ማጆሪቲ ናችሁ አውቃችኋለሁ፣ ግን በአሰራር ሂደት ይህን ስህተት አይቻለሁ አርሙ ነው መባል ያለበት። አሁን ግን እየተባለ ያለ እንደዛ አናቃችሁም እየተባለ ስለዚህ በእኛ እምነት ምርጫ ቦርዱን ምክንያት የሚያሳጣ ውሳኔ ተወስኗል ብለን እናምናለን። ከዚህ በኋላ ምን እንደሚል አናቅም፣ እንሰማለን። ያን አይተን ደግሞ መስጠት የሚገባንን ውሳኔ እንቀጥላለን።
ይህኛው ስብሰባ የተጠራው በፓርቲው ገደብ መሰረት ከአንድ ሶስተኛ በላይ የምክር ቤቱ አባላት ባቀረቡት ጥያቄ መሆኑንም የፓርቲው ፕሬዝዳንት ሆነው እንደተመረጡ የተገለጸው አቶ አዳነ ታደሰ አብራርተዋል።
አንቀጽ 22.1 ላይ እንደተጠቀሰው የብሔራዊ ምክር ቤቱ መደበኛ ስብሰባ በአራት ወር አንድ ጊዜ ይሆናል። ሆኖም የስራ አስፈጻሚ ኮሚቴ ሲወስን ወይም ከምክር ቤቱ አባሎች አንድ ሶስተኛዎቹ ሲጠይቁ የምክር ቤቱ ልዩ ወይም አስቸኳይ ስብሰባ ሊጠራ ይችላል። ስለዚህ መንገር ነው።
አዎ ይሄ የተደረገው ለምንድን ነው? ለምሳሌ ስራ አስፈጻሚ ከማዕከላዊ ምክር ቤቱ የተለየ ሐሳብ ይዞ ስብሰባ እንዳይጠራ ቢፈልግ ምክር ቤቱ ጥቅሙን ማስጠበቅ ስላለበት በፔቲሽን ስብሰባ መጥራት እንዲፈቀድ ይፈቀዳል። ስለዚህ የዚህ ፓርቲ ሊቀመንበር የሆነ ወይም ስራ አስፈጻሚ የሆነ አካል ስብሰባ አልጠራም ብሎ የብሔራዊ ምክር ቤቱን እንቅስቃሴ ማገድ አይችልም። ብሔራዊ ምክር ቤቱ አንድ ሶስተኛ ፔቲሽን አስፈርሞ መጥራት ይችላል። ስለዚህ በዛ አንቀጽ መሰረት እየተካሄደ ነው።
የፓርቲው ህጋዊ አመራር ስለመሆናቸው የምርጫ ቦርድ ዕውቅና እንዳላቸው የተናገሩት ዶክተር ጫኔ ከበደና ሌሎች የስራ አስፈጻሚ ኮሚቴ አባላት በተናጠል በሰጡት መግለጫ የብሔራዊ ምክር ቤቱን ስብሰባ እንደማያውቁት ነው የገለጹት። የፓርቲው የስራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ ይሄንኑ ነው ያንጸባረቁት።
የፓርቲው ደንብ አንቀጽ 12(4) በግልጽ እንደሚያስቀምጠው የብሔራዊ ምክር ቤት ልዩ መደበኛ አስቸኳይ ስብሰባዎች በስራ አስፈጻሚ ይጠራል ይላል። ከዛ ውጪ ግለሰቦች ተሰብስበው የብሔራዊ ምክር ቤት የሚመስል ስብሰባ እናድርግ ቢሉ ህገወጥ ነው የሚሆነው። በአንድ ሶስተኛ ሰበሰብን አሉ። አሁን ለምሳሌ ትላንት ብሔራዊ ምክር ቤት የሚጠራባቸው ሶስት መንገዶች አሉ በአንቀጽ 22(1). አንደኛ የብሔራዊ ምክር ቤቱ መደበኛ ስብሰባ ሲደርስ በየአራት ወሩ፣ ሁለተኛ ብሔራዊ ምክር ቤቱ ስራ አስፈጻሚ ሲጠራ፣ ሶስተኛ ብሔራዊ ምክር ቤቱ በአንድ ሶስተኛ ፊርማ የብሔራዊ ምክር ቤት አባላት ፈርመው ብሔራዊ ምክር ቤት ይጠራልን ብለው ለስራ አስፈጻሚው ሲያቀርቡ ስራ አስፈጻሚው ቦታና ጊዜ ወስኖ ይጠራላቸዋል ይላል። ይሄ ደንቡ ላይ ግልጽ የተቀመጠ ነው። ላለፉት 18 ዓመታት የፓርቲ አባላት ነን ብለው ደንቡን ካጠፉ ያሉ ሰዎች ይሄንን ደንብ ማክበርም ማስከበርም ካልቻሉ ምን ልናደርግ አንችልም። አንቀጽ 12(4) ብሔራዊ ምክር ቤቱ መደበኛ ስብሰባ ልዩና አስቸኳይ ስብሰባዎችን ስራ አስፈጻሚ ኮሚቴ ይጠራል ይላል። የብሔራዊ ምክር ቤትን አጠራር በተመለከተ የፓርቲውን ብሔራዊ ምክር ቤት ስብሰባ በተመለከተ አንቀጽ 22 የብሔራዊ ምክር ቤት መደበኛ ስብሰባ በአራት ወር አንድ ጊዜ ይሆናል። ሆኖም የስራ አስፈጻሚ ኮሚቴው ሲወስን ወይም ከምክር ቤቱ አባላት አንድ ሶስተኛ ሲጠይቁ የምክር ቤቱ ልዩ ወይም አስቸኳይ ስብሰባ ሊጠራ ይችላል ይላል። ወረድ ብሎ አንቀጽ 22(2) ላይ የብሔራዊ ምክር ቤቱ ስብሰባ የስራ አስፈጻሚ ኮሚቴው በሚወስነው ቦታና ጊዜ ይካሄዳል ይላል። አለቀ። ከዚህ ውጪ ሊጠራ የሚችል የብሔራዊ ምክር ቤት ስብሰባ ስራ አስፈጻሚ ሳያውቅ ሊጠራ የሚችል የብሔራዊ ምክር ቤት ስብሰባ በኢዴፓ የለም ሊኖርም አይችልም ወደፊት።
የፓርቲው ፕሬዝዳንት ዶክተር ጫኔ ከበደም የትናንቱ ስብሰባ ደንብ የተከተለ አይደለም ሲሉ አብራርተዋል።
እነሱ ባሉት አብላጫው ድምጽኛ ነው። ስለዚህ መሰብሰብ እንችላለን፣ በየትኛውም ጊዜ መሰብሰብ እንችላለን የሚለው መከራከሪያ ነጥባቸው ሊሆን አይገባም። መሆን ያለበት እኛ ስራ አስፈጻሚ ቦታና ጊዜ አመቻችተን እንዲጠራ ምናደርገውና ምንጠራው ብሔራዊ ምክር ቤት ነው ትክክለኛና ደንቡን የተከተለ ሊሆን የሚችለው። እንደዛ አድርገን በምንጠራው መድረክ ሁላችንንም የስራ አስፈጻሚ አባላት ደንቡን ተከትሎ አወርደናል ብለው ቢሉ የብዙሃን ድምጽ ከሆነ እንቀበለዋለን፣ ምንም ጥርጥር የለውም። ነገር ግን ደንቡን ባለመከተላቸው ያንን ስራ አስፈጻሚ የተሰጠውን ስልጣን ወደ ጎን ትተው የወሰኑት በመሆኑ ነው እኛ ደንብ ይከበር እያል እስካሁን ድረስ በሽምግልናም በተለያየ መንገድ የመጣንበት። አሁንም ደንቡ እስኪከበር ድረስ ትክክለኛው መስመር ላይ እስኪገቡ ድረስ የጠቅላላ ጉባኤ ውሳኔ እንዲቀበሉ እስከ ጠቅላላ ጉባኤው ድረስ ደንቡን የማስከበር ስራ እየሰራን ነው የምንሄደው፣ እንቀጥልበታለን።
የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ትናንት የተካሄደው የብሔራዊ ምክር ቤት ስብሰባ ቃለ ጉባኤና ውጤት እንደደረሰው አረጋግጧል። በስልክ ያነጋገርኳቸው የቦርዱ ቃል አቀባይ አቶ ተስፋለም አባይ አብርሃ ይህንኑ ነው ያብራሩት።
እንደተባለው የተካሄደውን ስብሰባ ወደ ቦርዱ ገብቷል፣ ወደ ቦርዱ ጽህፈት ቤት ገብቷል። ስለዚህ
ቃለ ጉባኤው ማለት ነው።
አዎ ቃለ ጉባኤው። ስለዚህ በህገ ደንባቸው መሰረት ያ ስብሰባ ተካሂደዋል ወይስ አልተካሄደም የሚለውን ነገር እንደገና በፖለቲካ ፓርቲዎች ምዝገባ አዋጅ አለን። ከዚህ አንጻር ቦርዱ ይመረምራል። ከመረመረ በኋላ ውሳኔውን ያሳውቃል ማለት ነው።
በምን ያህል ጊዜ ነው ብዙ ጊዜ እንደዚህ አይነት ውሳኔዎችን ያሳወቀው ቦርዱ? አቶ ተስፋለም የሚታወቅ ነገር ከሆነ
ከዚህ በፊት እንዳደረግነው ነው። ያው ከዚህ በፊት ከሶስት ሳምንት በፊት እንደዚህ ደብዳቤ አስገብተው ነበረ። ስለዚህ በዛ ጊዜ በአጭር ጊዜ ውስጥ ነው ውሳኔውን ያሳወቅናቸው። አሁንም ደግሞ ልክ እንደዛው በአጭር ጊዜ ውስጥ ውሳኔውን የምናሳውቅ ይሆናል ማለት ነው።
የትናንትናውን የብሔራዊ ምክር ቤት ስብሰባ የመሩት አቶ ልደቱ አያሌው ናቸው፣ የቀድሞው የፓርቲው ፕሬዚዳንትና መስራች። ምርጫ ቦርድ አብላጫው የምክር ቤቱ አባላት ያሉበትን ቡድን ትቶ ከጥቂቶች ጋር እየሰራ ነው። ሁኔታውን በትክክል አይደለም እየተመረከተ ያለው። ይሄን ስብሰባ የሚያካሄድ ነው አስተያየታቸውን በበጎነት ለመመልከት ነው እንጂ ቀደም ሲልም በትክክል ነበር የተካሄደው ቀደም ሲል የተካሄደው ስብሰባና ምርጫ ማለታቸው ነው ብለዋል። ምንድነው እርሱ አስተያየት መጨረሻ አረጋዋል ለኔ?
የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎቻችን ጠንካራ ሆነው በህገ ደንባቸው መሰረት እንዲጓዙ ቦርዱ ጥረት ያደርጋል፣ የተለያዩ ስልጠናዎችን ይሰጣል። በሀገራችን ወደ 61 የፖለቲካ ፓርቲዎች አሉ። እነዚህ 61 የፖለቲካ ፓርቲዎች ቦርዱ የሚደግፋቸው፣ የሚከታተላቸው፣ የሚቆጣጠራቸው በህገ ደንባቸው መሰረት ጉባኤዎች አካሂዷል ወይስ አላካሂዱም፣ የአመራር ሽግሽግ አካሂዷል ወይስ አላካሂዱም የሚለውን ነገር በሙሉ ይቆጣጠራል። ከዚህ አንጻር ያለፈው የነበረው ደብዳቤ ያው እንደሚታወቀው የብሔራዊ ምክር ቤቱ 25 አባላት ያሉት የኢደፓ ብሔራዊ ምክር ቤት ከነዛ በቃለ ጉባኤ ተደግፎ የመጣ 14 የምክር ቤት አባላት እንዳሉ የሚል ነበረ። ከ14ቱ አንደኛው የኦዲትና ኢንስፔክሽን ኮሚቴ አባል ነው። አንደኛው ደግሞ ከዚህ በፊት ኢደፓ ለብሔራዊ ምርጫ ቦርድ ያስገባው የብሔራዊ ምክር ቤት አባላት ስም ዝርዝር ስሙ የለም፣ አልተጠቀሰም። ስለዚህ ቦርዱ ምንድን ነው ያደረገው? ያው ህጉ ምንድን ነው የሚለው ማንኛውም ፖለቲካ ፓርቲ የአመራር ለውጥ ሲያደርግ ለቦርዱ ወዲያውን ማስታወቅ አለበት ነው የሚለው። ስለዚህ መቀየራቸው አይደለም እኛ ትክክል አይደለም ያለው፣ ቦርዱ አላወቀውም። ስለዚህ ቦርዱ የሚያውቀው ስለሆነ 12 የምክር ቤት አባላት ብቻ ነው የተሳተፉት። 25ቱ 12ቱ ደግሞ ከተሳተፉ በህገ ደንባቸው በራሳቸው ህገ መንግስት ህገ ደንብ መሰረት ምልአተ ጉባኤ አቶ ማላ ማለት ነው። ስለዚህ ቦርዱ እውቅና አይሰጠውም የሚል ነው። ስለዚህ አሁንም ቢሆን ማለት ነው አሁንም ቢሆን በህገ ደንባቸው መሰረት እና በፖለቲካ ፓርቲዎች ምዝገባ አዋጅ መሰረት ከተካሄደ ፖለቲካ ፓርቲዎቻችን በህገ ደንባቸው እንዲሄዱ እና በዛም ልክ ነው እኛ መልስ የምንሰጠው እና ይሄ አድልዎ ምን የሚባለውን ነገር አይ ቲንክ ትክክለኛ ነው ብዬ አላስብም።
በኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ አመራሮች መካከል የተፈጠረው ውዝግብ ከገዢው ፓርቲ ኢህአዴግ ጋር እየተካሄደ ያለውን ድርድር መነሻ ያደረገ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።